ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምሯል ከአሜሪካ ድምጽ። ኢትዮጵያን ወጣቶች በእምቅ ችሎታቸውና ፈጠራዎቻቸው ለራሳቸው ብለውም ለማህበረሰባቸው እርባና ያላቸውን ስራዎች እየሰሩ ይገኛሉ። አንዳንዶቹ የፈጠራዎቻቸው እድሜ ረዝሞ ለትልቅ ደረጃ ሲደርስ፣ አንዳንዶቹ ደግሞ ከድጋፍና ክትትል ማነስ ባጭሩ ሲቀጭ ይታያል። ዛሬ ምሽት በተለይ በቴክኖሎጂ ፈጠራና የንግድ ሐሳብ ብቅ ካሉ ወጣቶች ጋር ቆይታ ይኖረናል። ወጣቶችን ለማገዝ የተቋቋሙ ማህበራት ሚናንም በጥቂቱ እንሰማለን። የወጣቶች የቴክኖሎጂ ፈጠራዎችና የንግድ ሐሳቦች ዘለቄታ እንዲኖራቸው የሚያግዙ ሐሳቦችም ይደመጣሉ። ለምናምሽታችኋል። በድጋሚ ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ አብራኝ የምትቆየው ደግሞ ብራና ይሉናት። ወደ ቀዳሚ መሰናዶ እንሻገር። ቀድመን የምንተዋወቀው የቴክኖሎጂ ፈጠራ ውድድር አሸናፊውን እግዚአብሔር ያውቃል አየለን ነው። እግዚአብሔር ያውቃል የግብርና ተረፈ ምርቶችን ወደ ኃይል ምንጭነት በሚቀየር ፈጠራው የነጋድራስ የንግድ ፈጠራ ውድድር አሸናፊ ነበረ። ከፈጠራ ስራውና ተያያዥ ጉዳዮች ላይ ያደረግነው ቆይታ የጀመረው አሸናፊ ስላደረገው ጉዳይ ከሚያብራራበት ነው።
በነጋድራስ ውድድር ላይ ተወዳድሬ ሁለተኛ የወጣሁበት ፕሮጀክት ወይ ፕሮዳክት ሜካኒካል ብሪኬት ፕሬስ ይባላል። ሜካኒካል ብሪኬት ፕሬስ ማለት የሜካኒካል ኢነርጂን በመጠቀም የተለያዩ ግብርና ተረፈ ምርቶችን ለምሳሌ እንደ ቡና ገለባ፣ እንደ ሩዝ ገለባ፣ እንደ ሰሊጥ ገለባ ያሉትን በከፍተኛ ፕሬሸር እና ሙቀት ፐንች በማድረግ በማጣበቅ የድንጋይ ከሰልን ወይም ደግሞ የተለያዩ ፊውሎችን የሚተካ አማራጭ አረንጓዴ ኢነርጂ የሚያመርት ማሽነሪ ነው።
ይህን የፈጠራ ስራ እንድትጀምር መነሻ የሆነ ጉዳይ ምንድን ነው? በአካባቢ የምታየው ችግር ነው ወይንስ ከሌሎች ሀገራት የተረዳኸው ልምድ ነው? ምን ነበረ መነሻው?
ወይል መነሻው ባክግራውንድ ሜካኒካል ኢንጂነሪንግ ነው። ሶ የሜካኒካል ኢንጂነሪንግ ተማሪ በነበርኩበት ወቅት የዛሬ 11 ዓመት ገደማ አንዱ የምንወስደው ኮርስ ኦልተርኔቲቭ ኢነርጂ የሚባል ኮርስ ነው እና በዛ ኮርስ ላይ የተለያዩ ሀገር ተሞክሮዎችን የግብርና ተረፈ ምርቶችን ሪሳይክል ተደርገው እንደ አማራጭ ኢነርጂ የሚቀርቡበትን የተለያዩ ቴክኖሎጂዎችን እንማር ነበር። ሶ አንዱ ቴክኖሎጂ ይሄ ቴክኖሎጂ ነበር። በተለይ በህንድ ሀገር፣ በቻይና ሀገር በከፍተኛ ደረጃ የግብርና ተረፈ ምርትን ወደ አማራጭ ኃይል በመቀየር ተግባር ላይ የዋለ ቴክኖሎጂ ነው። ሶ እነሱ ጋር አዲስ አይደለም፣ እኛ ሀገር ግን አልተለመደም። ሶ ይሄ ነገር እኛ ሀገር ቢመጣ በየአመቱ ከተለያዩ የግብርና ሴክተሮች የሚመነጩትን በብዙ መቶ ሺህ ቶን የሚቆጠሩ የግብርና ተረፈ ምርቶችን አንዳንዶቹ ወደ ወንዝ ይጣላሉ፣ አንዳንዶቹ ይቃጠላሉ፣ አንዳንዶቹ ከፍተኛ የሆነ የቦታ ጥበት፣ የአካባቢ ብክለት እያስከሰቱ ይገኛሉ። አሴም ታይም ደግሞ ከፍተኛ የሆነ የኢነርጂ የኃይል ፍላጎት በተለይ ለሙቀት አፕሊኬሽን፣ ለቦይለር፣ ለፋብሪካዎች፣ ለኢንዱስትሪዎች ስላለ በአንድ ድንጋይ ሁለት ወፍ እንደሚባለው ላይክ የዌስቱንም ማኔጅመንት የቆሻሻ አስተዳደር ችግሩንም በአንድ በኩል መቅረፍ፣ በሌላ በኩል ደግሞ በኢንዱስትሪዎች ብሎም በምግብ ማብሰል ላይ ያለውን ከፍተኛ የሆነ የኃይል ችግር ማሟላት ይቻላል የሚለውን ነገር ተገነዘብኩ። ሰው ከዛ በኋላ ከፍተኛ የሆነ ፍላጎት አደረብኝ ይህን ማሽነሪ የማምረት የመፈብረክ የተለያዩ አይነት ጥናቶች እያደረግኩ በኢንጂነሪንግ ስራ ውስጥም በቅጥርም በአማካሪነትም እየሰራው ጎን ለጎን ግን ይሄ ነገር መሰራት የሚችልበትን አማራጭ እያየው ነበር።
ብዙ ጊዜ እንግዲህ የፈጠራ ባለሙያዎች ጭንቅላታቸው ውስጥ የሚስሉት ህልም አለ። እንደገና ወደ ነባራዊ ዓለም ያንን ነገር ይዘው በሚመጡበት ጊዜ የሚገጥሟቸው የመጀመሪያ ምላሾችና የሚገጥሟቸው የመጀመሪያ ተግዳሮቶች ሲያቀዛቅዟቸው ይታያል። አንተ ወደፊት እንድትገፋ ያደረገህ ምን ነበረ? መጀመሪያ ላይ ያገኘሃቸው ምላሾች ምን ይመስላሉ? በጀመርከው ስራ እንድትቀጥል የገፋፉ ጉዳዮች ምን ነበሩ?
ችግሩ በጣም የጎላ ነው በሁለቱም በኩል። አንደኛው እንደምታውቀው ኢትዮጵያ በግብርና ላይ ዲፔንድ ያደረገች ሀገር ናት። ሶ ለምሳሌ የቡና ሴክተር ብንመለከት ሀገሪቷ በዋነኝነት ኤክስፖርት የምታደርገው ምርት ከፍተኛ የሆነ ገለባ ያመነጫል። ለምሳሌ ኢትዮጵያ በአመት 500 ሺህ ቶን ከ300 እስከ 500 ሺህ ቶን ቡና ኢትዮጵያ ታመርታለች። በተመሳሳይ ይሄ በሚመረትበት ልክ ከ300 እስከ 500 ሺህ ከ500 ሺህ ቶን በላይ የሆነ የቡና ገለባ በእያንዳንዱ የቡና እርሻ ይራገፋል ማለት ነው። ቡናው ሲወጣ ገለባው ይራገፋል። ይሄ የሚራገፈው ገለባ አብዛኛው ምንም ጥቅም ላይ ይውል አይደለም፣ ከ90% በላይ ማለት ይቻላል። ሶ ወንዝ ላይ ይጣላል ወይ ተሰብስቦ ይቃጠላል። ሶ ሄዲክ ነው። እና በተለያየ አጋጣሚ በዚህ ሴክተር ውስጥ ካሉ ሰዎች ጋር ስገረይ ምንም ጥቅም የሌለው ነገር እየተከማቸባቸው ነው። ሶ እንደዚህ አይነት ቴክኖሎጂ ቢኖር እንፈልጋለን፣ ወደ ኤነርጂ የሚቀየር ወደ ፊውል የሚቀየር እያሉ ፍላጎታቸውን ያሳውቁኝ ነበር። በተመሳሳይ ደግሞ ሀገሪቷ ለኢነርጂ ለፋብሪካዎች ኢንዱስትሪዎች ላይ የሚያረጉበት ለስቲም ኢነርጂ ከፍተኛ የሆነ ፊውል ኢምፖርት ታደርጋለች፣ ሄቪ ፈርነስ ኦይል የሚባል ማለት ነው። እና ይሄ በዶላር ነው ኢምፖርት የሚደረገው። በጣም ዋጋው ከጊዜ ወደ ጊዜ እየጨመረ ነው ያለው። ሶ ኢንዱስትሪዎችም ከፍተኛ የሆነ የፕሮዳክሽን ኮስታቸው ላይ ቻሌንጅ እየሆነባቸው ነው። ሶ ይሄ ትልቅ ግልጽ የሆነ መፍትሄ የሚፈልግ ችግር ስለሆነ የፈጠራ ስራ በደንብ አድርጌ ኤክስኪዩት ባደረገው በደንብ ተቀባይነት እንደሚኖረው እርግጠኛ ነበርኩ ማለት ነው። ሶ ፖዚቲቭ ነገሩ ነው ሞር የሚጎላው። ተግዳሮት ያው ብዙ አይነት ተግዳሮቶች አሉ። በአንደኝነት ያው ቴክኖሎጂው ትልቅ ኢንቨስትመንት ይጠይቃል። ፕሮቶታይፕም ሲሰራም ሲመረትም ሰው ኢትዮጵያ ውስጥ ይመረትም ሲባልና በዛ መንገድ ተመርቶ ማስተዋወቁ ከፍተኛ የሆነ ፋይናንስ ይፈልጋል። ሰው ይሄ ፋይናንስ ተግዳሮት ነው ቤዚካሊ ያለፍንበት ያለ ነው።
ኢትዮጵያ ውስጥ በተለያዩ የዜና አውታሮች እንዲሁም በተለያዩ የመረጃ ምንጮች ላይ የተለያየ ፈጠራ ይዘው ብቅ የሚሉ ወጣቶችን እናያለን። የተወሰኑት የተወሰነ መንገድ ይሄዱና ወደኋላ የመመለሱ ነገር አለ። አንዳንዶቹ ደግሞ ገፍተው ትልቅ ቦታም ሲደርሱ እናያለን። በአጠቃላይ በኢትዮጵያውያን ዘንድ እነዚህን ወጣቶች የበለጠ በትልቅ ደረጃ ላይ ይቀመጡ ዘንድ መደረግ የሚገባው ነገር ምንድን ነው?
ሁለት ምላሾች አሉኝ። በዋነኝነት መጀመሪያ በፈጠራ ስራ የተሰማሩ ሰዎች ላይ ብዙ ጊዜ ማስተውለውን ነገር እኔንም ጨምሮ ሁሉንም ይመለከታል። አንደኛ የፈጠራ ስራ ሲሰራ በየትኛውም የዓለም ክፍል የትኛውም የኢኮኖሚ መሰረት የእድገት መሰረት ኢኖቬተሮች ናቸው። ለምሳሌ እነ ጃፓን እነ ኮሪያን ብንመለከት የተለያዩ ቴክኖሎጂ ኢኖቬሽኖችን የሚያመጡ ኢኖቬተሮች የፈጠራ ስራ ባለሙያዎች ሀሳባቸውን ወደ ፕሮዳክት ቀይረው አዲስ ነገር ሲያመጡ ኢንቨስተሮች እዛ ፕሮዳክት ላይ ኢንቨስት እያደረጉ ወደ ትልቅ ካምፓኒ በማደግ በእንደዚህ አይነት ሁኔታ ነው አሁን ያለው ሞደርን ሲቪላይዜሽን የተገነባው። ሰው የፈጠራ ስራ በጣም አስፈላጊ ነገር ነው ለአንድ ሀገር። ግን ምን አለ አሁን የፈጠራ ስራ ላይ የተሰማሩ ሰዎች በደንብ ማጤን አለባቸው። የሚሰሩት የፈጠራ ስራ ተጨባጭ የሆነ ፕሮብሌም ሶልቭ ያደርጋል የሚለውን ነገር ከዚህ ነው መጀመር ያለበት። ፕሮብሌሙ ሪል ነው ወይ የሚለውን ከዛ ከፕሮብሌሙ በኋላ መፍትሄው የሚያመጡት መፍትሄም ትክክለኛ ነው የሚለውን ነገር መጤን አለበት። ከዛ በኋላ ደግሞ ራሳቸው አቅም አላቸው ወይ ለዛ ፈጠራ ስራ የሚያስፈልገው እውቀት የቴክኒካል ኖሌጅ ወይ ደግሞ ያን ቴክኒካል ኖሌጅ ከሌላቸው እንኳን አይዲያው እንኳን ካላቸው ቴክኒካል ኖሌጁ ያለው ሰው በቲማቸው ውስጥ ማካተት ይኖርባቸዋል። ሶ ይሄ በፈጠራ ስራ ላይ ባሉ ሰዎች መስተካከል ያለበት ነገር ይሄ ነው ብዬ አምናለሁ። ሌላ ትልቁ ተግዳሮት ያው የፈጠራ ስራን የሚያበረታቱ ኢንቨስተሮች ሀገራችን በሚያሳዝን መልኩ የላትም። ላይክ የፈጠራ ስራ ላይ ኢንቨስት አድርገው ያን ፈጠራ ስራ ሰፖርት አድርገው ወደ ቢዝነስ እንዲቀየር የሚያበረታቱ ኢንቨስተሮች ኢትዮጵያ የላትም። ሶ ይሄ ነው በጣም ትልቁ ችግር። ምንድነው የፈጠራ ስራው በደንብ ወደ ማስ ፕሮዳክሽን እንዲገባ በደንብ በአሪንዲ በሪሰርች ወቅት ገና እንዳለ ከፍተኛ የሆነ ኢንቨስትመንት ያስፈልጋል። ሶ በሚያሳዝን መልኩ በአንደኝነት እኔ ማስተውለው ብዙ ኢንቨስተሮች አንድ ከውጭ የሚገባ ፕሮዳክት ሀገር ውስጥ ማምረት የሚችሉ ሰዎች ይያሉ ባለሙያዎች ይያሉ እነሱን ሰፖርት አርገው ከነሱ ጋር አብሮ በመስራት ያንን ማሽን ወይ ያንን ፕሮዳክት ሀገር ውስጥ ከማምረት ይልቅ በጣም በረከሰ ዋጋ ከቻይና በማስመጣት ማከፋፈል ላይ ነው በብዛት ፎከስ የሚያደርጉት። ሶ ይሄ የፈጠራ ስራን በጣም ኢትዮጵያ ውስጥ እንዳይሰራፋ በተለይ ከፕሮዳክት ቤዝ የሆኑ ነገሮች ጋር ተግዳሮት የሚሆነው ይሄ ነው። ሶ ለምሳሌ አንዱ ሰው let's say በጣም ኃይል ቆጣቢ ባትሪ ድንጋይ ኢትዮጵያ ውስጥ ኢኖቬት አደረገን በል ሰው ያን ኢኖቬት ያደረገውን ሰው ያን ነገር በብዛት የሚያመርትበትን ነገር ከማመቻቸት ይልቅ ተመሳሳይነት ባትሪ ከቻይና በርካሽ ዋጋ አመጣው ማከፋፈል ነው በብዛት ፎከስ የሚያደርጉት። ሰው ያለ ኢንቨስትመንት ደግሞ የኢኖቬሽን ስራ በደንብ ያደርጋ ይችላል። ሰው ይሄ ነው ትልቁ ተግዳሮት ብዬ እኔ እያስተዋልኩ ያለው።
አሁን ይዘኸው የመጣኸው የፈጠራ ስራ እንግዲህ ሰዎችን ትኩረት ይዞ የዳኞችንም ልብ ገዝቶ ለአሸናፊነት አብቅተውሃል። የመጪው ዘመን ህልም ምንድን ነው? ይህንን የጀመርከውን ስራ በማስቀጠል ረገድ
ምንድን ነው? ምንም አይነት ስራ ሲጀመር ጥናት ያስፈልጋል። ያ ነገር ይሆናል አይሆንም የሚለው ነገር እና እንደምሰራበት ሴክተር ጥናት አድርጌ እነኚህ ግብርናን ተረፈ ምርት ወደ ኦልተርኔቲቭ ኢነርጂ መቀየር የሚችሉ ማሽነሪዎች ኢትዮጵያ ውስጥ መመረት እንደሚችሉ እርግጠኛ ሆኜ ነው የጀመርኩት። ሰው በመጪው ዘመን ላይ የተለያዩ ግብርና ተረፈ ምርቶችን ወደ አማራጭ ኢነርጂ ኮንቨርት የሚያደርጉ ማሽነሪዎችን ኢትዮጵያ ውስጥ በማምረት ሀገራችን ውስጥ ያለውን የኢነርጂ ፍላጎት በተለይ ምግብ ለማብሰልና ለፋብሪካ ለኢንዱስትሪያል አፕሊኬሽን የሚሆነውን የኢነርጂ ፊውሎችን በተለያዩ ቦታ የሚመነጩ ተረፈ ምርቶችን የሚቀይሩ ማሽነሪዎችን በማምረት ከፍተኛ የሆነ ሰስቴናቢሊቲን ማረጋገጥ ነው።
እጅግ በጣም አመሰግናለሁ። እግዚአብሔር ያለው ያሰብከው ሁሉ እንዲሳካ እመኝልሃለሁ። ሀሳብን ስላጋራህን፣ ለአድማጮች ለተመልካቾች ልምድህን ስለነገርክልን በጣም ነው አመሰግነው። መልካም ሁሉ ግጠምን። በድጋሚ በጣም አመሰግናለሁ። አድማጮቻችን ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት። ቀደም ብለን ከእግዜር ያለው አየለ ጋር ቆይታ አድርጌያለሁ። ስሙን አስተስቼ ነበረ፣ ስለዚህ ይታረምልኝ። ቀደም ብለን ያነጋገርነው የቴክኖሎጂ ፈጠራ ባለሙያው እግዜር ያለው አየለ ነበረ። ወደ ተከታዩ ዝግጅታችን ስንሻገር እንስራ የሸክላ ስራ ማህበር ከ400 በላይ ሴቶች የሸክላ ምርቶች የሚያመርቱበት ማዕከል ነው። በማዕከሉ ለተለያዩ አገልግሎቶች የሚውሉ የሸክላ ውጤቶች ይመረታሉ። ለሀገር ውስጥና ለውጭ ገበያ እንዲሆኑ ተደርገው የተዘጋጁ የሸክላ ምርቶች ከአፈር ዝግጅት ጀምሮ እስከ መጨረሻው ውጤት በእጅ ተሰርተው ለገበያ የሚቀርቡበትም ነው። የማህበሩ አባላትን የስኬት ጉዞና ተግዳሮት ኬኔዲ አባተ በመቀጠል ያስቃኝናል።
ለቡና ማፊያ የሚያገለግለው ጀበና፣ ለምግብ ማብሰያና መመገቢያ የሚያገለግሉት ድስት፣ ምጣድና የሸክላ ሳህንን የመሳሰሉት እንዲሁም ለአበባ መትከያና ለጌጣጌጥ የሚውሉ የሸክላ ውጤቶች የሚመረቱበት ስፍራ ነው። እንስራ የሸክላ ስራ ማህበር በማህበር የተደራጁ የሸክላ ባለሙያ ሴቶች ሁሉንም አይነት የሸክላ ውጤቶችን አስውበውና አሳምረው ያመርታሉ። ጽጌ ማርያም እምዬ ከሸክላ ስራ ባለሙያዎች አንዷ ናት።
ይሄ ሙያ የጀመርኩት ከልጅነት የጀመረ ነው። ከእናቴ ጋር ያው እነሱም ሸክላ ስለሚሰሩ አብሬ እንነበረ። ሙያውን የለመድኩት ከእናቴ ነው። ከሷ ነው ለምጄ የራሴን ህይወት ደግሞ ስጀምር፣ ያው ተምረክ የሚያውን ነገር ሲሆን ወደ አማራጭ ስራ ቦታ ትገባለህ። ስለዚህ አንድ 7 አመት ምናምን ሆነኛል አሁን የራሴን ብዬ ከጀመርኩት ይሄ ነው።
አንድ የሸክላ ዕቃ ተመርቶ ለአገልግሎት እስኪበቃ በርካታ ሂደቶችን እንደሚያልፍም ታስረዳለች።
አንድ ጀበና ለመስራት ያው ሰው እንደ ያቅሙ ነው የሚሰራ፣ 5ም 2ም 3ም ሊሰራ ይችላል። ግን ያንን ለማጠናቀቅ ክረምት ከሆነ አንድ 15 ቀን ይፈጃል። ግን እንደዚያም ፀሐይማ ንፋስ ካለው ሳምንት ይፈጃል እስከማቃጠል ያለው ፕሮሰስ ማለት ነው። ጊዜው ስታርት አሁን ይሄን የምንሰራው የትናንትና ነው። ይሄን ከጨረስክ በኋላ ከስር የሚስተካከል ማፈስ የሚባል ነገር አለ ከታች ታስፎ እንደገና ደግሞ ነገ ይነፍስበታል ከነጎዳ ነው ወደ ፀሐይ የሚወጣው ካልነፈሰበት ይሰበራል ከዛ ይዳጎሳል ከዛ ወደ ወደ ማቃጠያ የሚገባው ነው ጀበና ሲባል ገበያ ላይ ሲወጣ ጀበና ተወደደ እንደዚህ ክትፎ ቃል ማንደጃ ምናምን ተወደደ እንዳይሉ እኛንም እንዲረዱ በቃ ፕሮሰሱን በደንብ መረዳት አለባቸው ነው የሚለው ነው
ሁለት ልጆቿን ጨምሮ ቤተሰቧን በዚህ ስራ እንደምታስተዳድርም ጽጌ ማርያም ገልጻለች ገነት አሰፋ ደግሞ የእንስራ ማህበር ሰብሳቢ ናት የማህበሩ ሲያሜ የሸክላው ጤት የሆነው እንስራና አብረን እንስራ የሚል ሁለት ትርጓሜ እንዳለው የምትገልጸው ገነት በአሁን ወቅት ከ400 በላይ ሴቶች በማህበሩ የተለያዩ የሸክላው ጤቶችን በማምረት ላይ እንደሚገኙ አብራርታለች
ማህበሩ 303 አባላት አሉት የማህበሩ አባሎቹ ነው አብረው መስራቾቹ አብረው ነው የሚሰሩ ስራችን ደግሞ የተቀጠሩ ቅጥር ሰራተኞች ወደ 128 ሴቶች ሰራተኞች አሉና ምንሰራቸው ስራዎች ሰፊ ናቸው ማለት እንደምታዩ በጣም ለመተንተን ይከብዳል እንደው ለምሳሌ ትንሽ አንድ ለሶስት ካወራን የተለያዩ አበባ ባዞች አሉ ሳህኖች አሉ ሻማቃዎች አሉ የአበባ መትከያ የአበባ ደረቅ አበባ ማድረጊያ የፍም ጥብስ ይጠበስበት ብዙ ላዛኛ ምናምን በጣም ብዙ ናቸው ለመዘርዘር በጣም ነው የሚከብደው ቤቱ ልብስ ተስረሙ ብዙ ምርቶች ናቸው ያሉት እና ከዛ በተጨማሪ ሰው በሚፈልገው ዲዛይን አምጥቶ ሊሆን ይችላል ሴራሚክ ስራዎች ሊሆን ይችላሉ በዚህ አይነት ሰሩልን ቢሉ ማንኛውንም እቃዎች እንሰራለን ማለት ነው
እያንዳንዱ የማህበሩ አባል በስራው ልክ የየራሱን ምርት ሽያጭ ገቢ የሚያገኝ ሲሆን ምርቶቻቸውን የሚሸጡበት መደብርም በ2012 ዓመተ ምህረት በአዲስ አበባ ከተማ አስተዳደር በተዘጋጀው በዚያው በማህበሩ ቅጥር ግቢ ውስጥ በተገነባው ህንጻ ውስጥ ይገኛል
የገበያችን ሁኔታ እኛ ኤክስፖርት ባናደርግም ኤክስፖርት የሚያደርጉ አብረውን ከኛ ጋር የሚሰሩ ሰዎች አሉና ለነሱ የተወሰነ ይሸጣል ሱቁ እንደምታውቁት በጣም ትልቅ ሱቅ ነው እዚህ ያለ አንድ ሱቅ ደግሞ አድዋ ፒያሳ ጋር ያለው ሱቅ እዛ አንድ ሱቅ አለ በተረፈ ለቤት ለሆቴል ለተለያየ ቦታ ክፍለ ሀገር የመጡ ምርቶች ለምሳሌ 44 ሁሉ ጊዜ እኛ ቤት በጣም የተጨናነቀ ነው ከክፍለ ሀገር የሚመጡ ይኖራሉ ከዚህ ደግሞ እየወሰዱ ያተረፉ በሌላ በየሱቁ ምናምን የሚሸጡ ይኖራሉና ከዛ ከተረፈ ግን ገበያ ሙስደንበት መርካቶ ሊሆን ይችላል ሾላ ሊሆን ይችላል የተፈለገበት ቦታ ውስጥ የሚሸጥበት አግባብ አለ ማለት ነው
እርሷም እንደ ሌሎቹ የማህበሩ አባላት ሁሉ የራሷን የሸክላ ስራ እንደምትሰራ የገለጸችው የማህበሩ ሰብሳቢ ገነት አሰፋ ከልጅነት እድሜዋ ጀምሮ በስራው ላይ መቆየቷንና በዚህም ውጤታማ እንደሆነች ታስረዳለች።
ሸክላን በጣም በፍቅር ደስ ብሎኝ የምሰራው ስራ ነው። ዮር ደሞዝተኛ ከሚያገኘው ደሞዝ በላይ አገኛለሁ እንጂ ከዛ በታች አላገኝምና አክብረህ የሰራው ስራ ማንኛውንም ነገር ጥሩ ዋጋ ያስከፍልሃል። ስራን ምንድነው ከኛ የሚጠበቀው አክብረን ወደን መስራት ብቻ ነው ያን ካረክኩ እግዚአብሔር ይከፍላል በልጅነቴ የጀመርኩት ደግሞ በጣም መፍጠር ነው የምፈልገው መስራት የተለያየ ነገር ማድረግ አንድ ነገር ላይ ራስ መቆም አልፈልግም እንደው ተፈጥሮ ነው በቃ ይሄ እየፈጠርኩ የሚያልቅ ማለት አይደለም በነገራችን ላይ አይምሮ ሰው እስካለ ድረስ እንደ ጊዜ ሁኔታ አንድ ወቅት ሁኔታ የተሻለ የዘመነ እየሰራህ ራስህንም ሀገርህንም ቤተሰብህንም መጥቀም ትችላለህ በቃ እግዚአብሔር ይመስገን ጥሩ የሚባል ህይወት እያኖረኝ ነው እግዚአብሔርና በደንብ ደም ልሮ ልጄን አስተምራለሁ ልጄው 11ኛ ክፍል ነው 19 አመት ነው ልጄና ወደፊት የተሻለ ነገር ሰርተን ኤክስፖርት ማድረግ የምንችልበት ደረጃ እንደርሳለን
ይሁንና ስራው የተለያዩ ፈተናዎች ያሉበት ነው የምትለው ገነት በአንዳንዶች ዘንድ የሚስተዋሉ የተዛቡ አመለካከቶች ከፈተናዎቹ መካከል እንደሆኑ ትገልጻለች ከአመለካከት ጋር የተገናኙ ፈተናዎችን በስራችን ብርታት እየቀረፍናቸው ነው ስትልም ተናግራለች
ብዙ ፈተናዎች ይገጥማሉ በእኛም በዚህ ሸክላ ሰሪ ስራ ሸክላ ራሱ ዝቅ ያለ ስራ እንደሆነ የማሰቡ ነገር አለ ሰው ወደዚህ እንዳይገባ ያደረገው እየጠፋከው በነበረበት ሰዓት ነው እንደውም ይሄ እንስራ ሲንተዚህ በደንብ ወደ ሰው ውስጥ ትኩረት ተሰጥቶታል መንግስትም ትኩረት ሰጥቶት እየሰራ ነውና ለማን የሚሰጠው ክብር በጣም ዝቅተኛ ነበር ዞሮ ግን ከድሮ ስናነጻጽር ከኛ በፊት የሰሩ እናቶች በጣም የተጎዱ ናቸው በፊት እኔ ልጅኛ ነኝ የጀመርኩት በነገራችን ላይና መርካቶ ይወርኩ ሸጥ ነበር አቃ እና እዛ ስትርቆ ሰው ማትመስላቸውም እኮ በተለይ መሸጥበት ቦታ አይደለም እዛ ያው የቢዝነስ ቦታ ስለሆነ ጥሩ ነገር ትሰራለህ ስትመጣ ታክሲ ላይ ያለው ነገር የሚያደርጉ ነገር እቃችንን እኮ በመኪና ይጭኑትም ነበር አንጭንም ሸክላ ደሞ እንጨ እንዴ ደሞ ይሄንን እና ምን ነው የሚሉት እኮ ሸክለኛ ብቻ አይደለም በዚህ መንገድ የሚታየው ሻማኔ ብረት ቀጥቃጭ እነዚህ እኛ ሀገር ላይ በጣም ከፍተኛ የሆነ ብዙ ነገሮችን ማምጣት የሚችሉ ግን ደግሞ በሰው አመለካከት ወርደው የሚገኙ ያን ነገር ማን ነው መስፈር ያለበት? አንድ ላይ ሆነን ስራችንን አሳምረን አዘምነን አንተ የተሻለ ነገር ሲኖር ራሱ ሰው ይመጣል ፈልገው። እኛ አሁን ዛሬ እዚህ ቁጭ ብለን ስልክ ተደውሎ በፎቶ አሳይተን ተሸጠበት ሰው ደግሞ ወደ ባህሉ መምጣት ማድነቅ ጀምሯል። እኛ ጋር ነው ቢስራ ያለው ግንዛቤ መፍጠሩንም ስራ እንደሆነ ማሳወቁም አሁንም አሰልጥኑን ማያውን እንወቅ ማሰልጠኛ አለችን ትንሽ ማሰልጠኛ አለችንና ጥሩ ነው። በእርግጠኝነት ከዚህ በኋላ ያለው ነገር የተሻለ ነገር እንደሚሆን እናስባለንና ጥሩ ስራ እየሰራን ነው ብለን ነው እናስበው።
እያንዳንዱ የሸክላ ምርት ከአፈር ዝግጅት ጀምሮ እስከ ማቃጠል የተለያዩ የምርት ሂደቶችን የሚያልፍ ሲሆን በተለይ የማቃጠሉ ሂደት ከባድና ለጤናም ጎጂ እንደሆነ ባለሙያዎች ይገልጻሉ። ይህን ችግር ከመቅረፍ ጀምሮ ዘመናዊ የሴራሚክ ውጤቶችን ማምረትና ምርቶቻቸውን በቀጥታ ለውጭ ገበያ ማቅረብ ቀጣይ እቅዳቸው እንደሆነ የማህበሩ ሰብሳቢ ተናግራለች። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከንዲ አባተን ለቀደሙ ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር ኢትዮጵያ ወጣት ስራ ፈጣሪዎች የገንዘብ የውቀት የተሰስርና የስራ ቦታ ችግር ከመያጋጥሟቸው ተግዳሮቶች መካከል እንደሆኑ ይተከሳል። ይህንን ችግር የተመለከተችው ወጣቷ ሳሚያ አብዱል ቃድር ከአምስት አመታት በፊት አንድ ማህበር መስርታለች። ኢትዮጵያ ወጣት ስራ ፈጣሪዎች ማህበር ከተመሰረተበት ጊዜ አንስቶ ከ400 በላይ አባላት ያፈራ ሲሆን ዘርፈ ብዙ የግንዛቤና የፖሊሲ ቅስቀሳዎችን እየሰራም ይገኛል። የደንገረመው የአሁን ኢትዮጵያ ለስራ ፈጣሪ ወጣቶች ምን ያክል ምቹ ናት በሚለው ጉዳይ ከሳሚ አብዱል ቃድር ጋር አጭር ቆይታ አድርጋለች። ወደ ቆይታቸው እንለፍ።
በጣም ነው ማመሰግነው ሳሚያ። በቅድሚያ እስቲ ሙሉ ስምሽ እንዲሁም ደግሞ የምታገለግይበትን ማህበር አስተዋውቂልኝ።
አሁን አመሰግናለሁ። ሳሚያ አብዱል ቃድር እባላለሁ። የኢትዮጵያ ስራ ፈጣሪ ወጣቶች ማህበር ከመስራቾቹ መሃል አንዷና አሁን ደግሞ በፕሬዝዳንትነት እያገለገልኩ ይገኛል።
እሺ፣ ያው እንግዲህ ዛሬ የምናወራው ስለ ወጣት ስራ ፈጣሪዎችና ያለው ሁኔታ ወይም አማራጮቹ ምን ይመስላሉ በሚለው ጉዳይ ላይ ነው። ግን ጥቂት እንደው ስለ ማህበራችሁ እንቅስቃሴ ብለሽኝ ከዛ ብንጀምር።
እሺ፣ እደን እጅ ጋር እያመሰግናለሁ። ያው የኢትዮጵያ ስራ ፈጣሪ ወጣቶች ማህበር ከተመሰረተ 4ኛ አመታችንን ጨርሰን ያው 5ኛ አመታችንን እየጀመርን ነው። ከ18 እስከ 35 አመት እድሜ ክልል ውስጥ የሚገኙ ወጣት ስራ ፈጣሪዎች ከሐሳብ እስከ ፕሮዳክት ሰርቪስ እስከ ፕሮቶታይፕ ያላቸውን ወጣቶች በካፓሲቲ ቢልዲንግ እንዲሁም ደግሞ በገንዘብ አይዲያቸው መሬት የሚያወርዱበትን ምቹ የሆነ ስነ ምህዳር ለመፍጠር እየሰራን እንገኛለን።
በጣም አመሰግናለሁ። እስቲ አሁን ላይ ያለው ሁኔታ ምን ያህል ምቹ ነው? እንዴት ትገመግሚያለሽ? ለወጣቶች የተመቻቸ ብድር ወይም ስራ ፈጣሪ ነኝ ለሚል ወጣት የተመቸ ነገር አለ ወይ?
የኢትዮጵያ ስራ ፈጣሪ ወጣቶች ማህበር ከተመሰረተ ጀምሮ እንግዲህ ያለው ነገር በጣም አመስጋኞች ነን። ከራሴ ጀምሮ ማለት ነው። ምክንያቱም አዌርነሱ መንግስት የኛን ጉዳይ አጀንዳ አድርጎታል። እናንተ ሚዲያዎች አጀንዳ አርጋችሁታል። ይሄ ለኛ በጣም ትልቅ ለውጥ ነው። ምንም ካልነበረበት ይኖ እኔ ራሴ ስራ ፈጣሪ ነኝ። የራሴን ካምፓኒ ይዤ በመሄድበት ጊዜ በጣም አስቸጋሪ የሆነ ነገር ነበር የነበረው። ባንኮችም የተለያዩ ውድድሮችን እያካሄዱ ነው ያሉት። ፕራይቬት ሴክተሮችም ወደ ቬንቸር ካፒታል ኢንጀል ኢንቨስተር ሴክተር እየገቡ ነው። ባለሀብቶችም
የወጣቶችን ተነሳሽነትም አንስተሻል። ግን በተለይ ደግሞ በክልሎች ያሉ ወጣቶች እናንተ ጋር ማህበራችሁ ጋር ይመጣሉ ወይ? ምን ያክል መነቃቃት አለ? ምክንያቱም ከተማ ውስጥ ሲሆን ለመገናኛ ብዙሃንም የመቅረብ ለእንደዚህ አይነት አማራጮችም የመቅረብ ነገር አለ እና እዛስ ላይ ምን አስተውለሻል?
በመጀመሪያ ደረጃ እኛም ጉድለት አለብን፣ የአቅም ችግርም ስላለብን ሁሉ ሪጅኖቹ መሄድ አልቻልንም። የአዲስ አበባ ላይ ብቻ ነው ቢሮ ያለን። ነገር ግን በቴሌብር ሱፐር አፕ ላይ የሜምበር የአባልነት ምዝገባ አፕሊኬሽን ሰርተን አስቀምጠናል። በዚሁም በአራት ወር ውስጥ እስከ 487 ዛሬ ወጣ ዳታ ነው ምንድርሽ እስከ ይሄን ኢንተርቪው ያደረግን ማለት ነው 487 ወጣት ስራ ፈጣሪዎችን መመዝገብ ችለናል ማለት ነው። በዚህ አጋጣሚ መናገር የምፈልገው ከ487 58ቱ ብቻ ናቸው ሴቶች፣ የተቀሩት እንዳለ ወንዶች ናቸው። አዲስ አበባ ላይ ወደ 70% አዲስ አበባ ላይ ነው። ከዛ 30% ብቻ ነው ክልል ላይ ያለው ማለት ነው። እሱንም በቴሌብር ስለሆነ ነው። ግን ኦፊሶች የሉንም። እኛም አድሬስ ማድረግ አልቻለም።
መልካም እንግዲህ ሌላ መጨመር የምትፈልጊው ሐሳብ ካለ ከስብሰባ ላይ አቋርጠሽ ወጥተሽ ነው ከኛ ጋር ይሄን ውይይት ያደረግሽው ከዚህ በላይ አልይዝሽም እንዴ ግን ቢጨመር የምትይው ነገር ካለ?
ቢጨመር ብየምለው መጀመሪያ ኤደን ለራስሽ ነው ሶ ይሄ አጀንዳው ኮንሲስተንትሊ እንድትይዙት ነው መፈልገው ስፔሻሊ ሚዲያ የሎቢ ስራ የውትወታ ስራ ያንድ ቀን ኦር once upon a time የሚሰራ ነገር አይደለም ዶክመንቲም የስታርታፕ ጆርኒ እንደ ሰው ልጅ ነው እንደ ሐሳብ ይረገዛል ከዛ ወደ 9 ወር ቆይቶ የሰው ልጅ እንደሚወለደው ቀስ ብሎ እንደሚያድገው በአንድ ተነስቶ ተናቶ ወደ እንደወጣ እንደማይሄደው ቢዝነስም እንደዛ ነው ስፔሻሊ የኛ የወጣት ስራ ፈጣሪዎች ኢኖቬተሮች ጆርኒ እንደዛ ነው ጊዜ ይፈልጋል ትዕግስት ይፈልጋል ብዙ መማር ብዙ ማወቅ ብዙ ኤክስፖዠር ብዙ ነገሮች ይፈልጋሉና ያ ደግሞ ብቻችን ማረግ የምንችለው ነገር አይደለም ከኛም የሚጠበቅ ነገሮች አሉ ብዙ ሁላችሁም በዚህ እኛ ማገዝ ከኛ ጋር አብራችሁ በመንገዳችን ላይ የምትፈልጉ ሁላ ዌልካም ማለት ይፈልጋለሁ ቲንክ ዩ
እሺ ሳሚያ ስለነበረን ቆይታ እጅግ አብዝቼ አመሰግናለሁ
ቲንክ ዩ ሶ ማች ቲንክ ዩ
የጋቢና ቪኦኤ የዛሬ መሰናዶ ከመጠናቀቃችን በፊት ከሰሞነኛው የአፍሪካ መሪዎች ጉባኤ ጋር በተገናኘ አንድ ነገር ጀባብለናችሁ እንወጣለን። አዲስ አበባ ውስጥ በርካታ የአፍሪካ መሪዎች ተሰባስበዋል። ወጣቶችን ጨምሮ የበርካታዎች ሐሳብ በሚደመጥበት ጉባኤ ላይ ቡና ምን አይነት ሚና እየተጫወተ እንዳለ ባጭሩ የሚያስቃኝ መሰናዶ አለን። እሱን ተመልክተን እንመለስ።
የአፍሪካ ህብረት ለኛ ለኢትዮጵያ በተለይ እንደ ልጅ ነው የሚቆጠረው። ምክንያቱም የአፍሪካ ህብረት ለመጀመሪያ ጊዜ ስብሰባ የተደረገበት እዚህ ሀገር ነው። ከዛ ውስጥ ደግሞ ያንን ሆስት ማድረግ ለኢትዮጵያ ቤታቸው እንደ ወጣት ነው የሚቆጠረው። የሀገራችንን ምርቶች የቱሪዝም ግብዓቶች ማስተዋወቅ እንግዲህ የምንታወቅበትን ደግሞ የቡና መገኛ እንደመሆናችን መሰረት የቡና አፈላል ባህላዊ የቡና አፈላል ስነ ስርዓትን ለግዶቻችን ማቅረብ ነው። በዛ ውስጥ ደግሞ የከቡና ቁርስ ጋር ከቡና ጋር የሚቀርቡ የተለያዩ የሀገራችን ክፍሎች የሆኑትን ከቆሎ ከዳቦ ቆሎ ከቡና ቁርሶችን አቀርበናል። ከሱ ጋር ተያይዞ ግን ብዙ የፕሮሞሽን የማስተዋወቅ እንግዲህ እንደምታውቁት ቱሪዝም አሁን ከአምስቱ ሴክተሮች አንዱ ሆኗል። እዛው ትልልቅ ለማቶች እየተሰሩ ነው ያሉት። ያንን ለማቶች ማስተዋወቅና ለገበያ ማቅረብ ነው። ፓራሊ ግን ለኢንቨስትመንት የሚጋብዙ ነገሮችን በተለያዩ ቋንቋዎች ብሮሸሮች አዘጋጅተን ለእንግዶቻችን እያቀረብን ነው። የማርኬቲንግ የፕሮሞሽን ሰራተኞቻችን አሉ። በሁሉም ቋንቋ በአረብኛ በፈረንሳይኛና በእንግሊዝኛ የሚሰሩ እነሱ ደግሞ አንዳንድ ነገሮችን ተጠግተው ያለን ሀብቶች መስህቦቻችንን እንዲያስተዋውቁ እሱ ነው አንዱ እዚህ አፍሪካ ህብረት የሚኖረን ኢቨንት።
አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉና አመሰግናለን። ወጣቶችን የሚመለከቱ በዳሰሷቸው በተነካኳቸው የምትሏቸው ጉዳዮች ካሉ በመደበኛዎቹ የቪኦኤ አማርኛ የመገናኛ ዘዴዎች ላይ እንድትተውልን ጋብዛለን። አብራችሁ ቆዩት። ሀብታሙ ስዩም ነበርኩኝ። ብርሃን ኃይሉ ደግሞ በቅንብሩ አብራኝ ነበረች። መልካም ሳምንት ማገባደጅ ይሁንላችሁ። መልካም ምሽት ይሁንላችሁ። Thank you.